የቅኔ ትምህርት ስርዓተ ትምህርት በአለማየሁ ሞገስ የግዕዝ ቅኔ ዜማ በሚል መጽሐፋቸው በ1967 ዓ ም ካሳተሙት መጽሐፍ ላይ የተገኘ በብዙ አህጉርና ዘመን ስርዓተ ትምህርት ከጊዜ ወደ ጊዜ እየተሻሻለ ስለሚሄድ በዘመኑ የሚኖረው ሰው ይህን ያህል አይቸገርም፣ ለውጡም በጣም አይሰማውም። በሀገራችንና በዘመናችን ግን ስርዓተ ትምህርቱ በአንድ ጊዜ በአንድ ትውልድ ከቤተ ክህነት ወደ ቤተ መንግስት፣ ከኢትዮጵያዊነት ወደ ምዕራባዊነት ተመለሰ። ይህ ለውጥ እንጂ መሻሻል እንዳልሆነ ማንም አስተዋይ ይገነዘበዋል። የቅኔ ጓደኞች እነ ዜማ፣ እነ ትርጓሜ መጻሕፍት፣ እነ አቡሻህር ከዩኒቨርሲቲ ቅጥር ውጪ ቀሩ። ዘመናዊው ምዕራባዊው ስርዓተ ትምህርት ቦታ አልሰጣቸውም። በገዛ ሀገራቸውና ቤታቸው አላስተናግዳቸውም። ስለዚህ ተማሪው ለውጭው ስልጣኔ ባለሟል፣ ለሀገሩ ግን እንግዳ በመሆኑ ቅኔን ለመማር የሚያስፈልጉት ቀዳማያን ትምህርቶች ቀሩበትና ከዚህ ላይ ሰበረ፣ ከዚያ አከከ ሲባል ግር ሲለው ጊዜ ጠነነኝ አልተረዳሁትም ይል ጀመር። በዚህ ጊዜ እንደ ቀድሞ ተመልሰህ ጾመ ድጓ ጩኸህ ምዕራፍ አጥንተህ ድጓ ዘልቀህና አይባል፣ የመጣበት መንገድ ሌላ ሆነ። ቢፈልግስ የት አግኝቶት? በዚህ ምክንያት የቅኔን ዜማ እየቆጠሩ ማስተማር ግድ ሆነብንና በእጃችን የሚገኘውን የራሳችንን አዋጅ ከብዙ መምህራን ቅኔ ጋር ካስተያየን በኋላ የዋሸራ፣ የጎንጅ፣ የጎንደር፣ የዋድላ ወኪል የሚሆኑ መምህራን ጠየቅነ። ልዩ ልዩ አዋጅም ከየቤቱ ሰበሰብነ። በመጠየቃችንም መሰረት የሚለያዩበት አልፎ አልፎ በጥቂት ነው እንጂ የዚህን ያህል አይደለም። ሁሉም እየቤቱ መንገድ አለው። ሁሉም እየቤቱ እንዲያው ጥሎት አይሄድም፣ ይጮኸዋል። ስለዚህ እኛም ከሰደደ ብለን የቅኔን ዜማ አይነት ሁሉ አንደኛ ሁለተኛ እያልነ ጽፈነዋል። ይህ የቀለም አዋጅ መስራቱንና ለመስራቱን ለማወቅ አንደኛ በቃል የምናውቃቸውን ቅኔዎች ሁሉ ከአዋጁ ጋር አስተያይተናል። ሁለተኛ ብላቴን ጌታ ህሩይ የጻፏቸውን 1100 ቅኔዎች የዩኒቨርሲቲው የኢትዮጵያ ጥናትና ምርመራ ክፍል ከ1957 እስከ 1960 የሰበሰባቸውን 1750 ቅኔዎች ራሳችን በሰርቬይ ኦፍ ላንጉጅ ዩዝ ኤንድ ላንጉጅ ቲቺንግ ኢን ኢስተርን አፍሪካ እርዳታ በ1960 ዓ ም ክረምቱን ዋሸራ ሂደን ሰብስበን አምጥተን እስካሁን በገንዘብ ምክንያት ያልታተሙትን 24733 በመጨረሻ መላከ ብርሃን አድማሱ ያሳተሟቸውን 160019 በመጨረሻ መልአከ ብርሃን አድማሱ ያሳተሟቸውን 16019 በጠቅላላ 43602 ቅኔዎች ከአዋጃችን ጋር እያስተያየን አንብበናል። እንደዚህ በሙሉ ቅጹ አይሁን እንጂ እየተባዛ ከክፍል በክፍል 4 ዓመት በስራ ላይ ታይቷል። ከክፍል በከፊል 4 ዓመት በስራ ላይ ታይቷል። በዚህ ርዕስ ለዚህ ትምህርት ከዚህ በፊት የታተመ ነገር ስለሌለ ከብዙ ድካም በኋላ ጥናቱን ለወገናችን ስናበረክት ይህን መነሻ አድርጎ አሻሽሎ ተከታዩ ይጽፋል በሚል ሙሉ ተስፋ ነው ደራሲው። የግዕዝ ቅኔ ትምህርት በሶስት ታላላቅ ምዕራፍ ይከፈላል። አንደኛ ራሱ ቋንቋው፣ ሁለተኛ ቅኔው፣ ሶስተኛ ዜማው ናቸው። ይህ መጽሐፍ ሊገልጥና ሊያስተምር የሚፈለገው ወይም የሚፈልገው የግዕዝን ቅኔ ዜማ በቁጥር እንደመሆኑ መጠን ህጋዊውና ውሳኔው እንደ ቅኔ ቤቶች ነው። በቀለም አቆጣጠሩ የአማርኛ ግጥምና ቅኔ ማስተማሪያ ከሚለው መጽሐፍ ጋራ በብዙ ይስማማል። የሚለያየውም በሁለቱ ቋንቋዎች ባለው ልዩነት ብቻ ነው። የመጀመሪያው ምዕራፍ በቋንቋው በዩኒቨርሲቲው በአዲስ መንገድ ይሰጣል። ሁለተኛውና ሶስተኛው ግን በጀማሪ ደረጃ አንዳንድ ትምህርት ነው የሚሰጡት። ብሎም ሊማር ለሚፈልግ መሳሪያ እንዳያጣ ለሁለተኛውና ለሶስተኛው መጽሐፍት ማዘጋጀት በማስፈልጉ ይህንና ጓደኛውን የግዕዝ ቅኔ መማሪያን አዘጋጀን። ይህ የተዘጋጀው ለሶስተኛው ምዕራፍ ማለት ለዜማው መሆኑ ነው። ግዕዝ ቅኔ ትምህርት በሶስት ታላላቅ ምዕራፍ ይከፈላል። አንደኛ ራሱ ቋንቋው፣ ሁለተኛ ቅኔው፣ ሶስተኛ ዜማው። የመጀመሪያው ምዕራፍ ቋንቋው በዩኒቨርሲቲው በአዲስ መንገድ ይሰጣል። ሁለተኛውና ሶስተኛው ግን በጀማሪ ደረጃ እንዳንድ ትምህርት ነው የሚሰጡት። ብሎም ሊማር ለሚፈልግ መሳሪያ እንዳያጣ ለሁለተኛውና ለሶስተኛው መጽሐፍት ማዘጋጀት በማስፈለጉ ይህንና ጓደኛውን የግዕዝ ቅኔ መማሪያን አዘጋጀን። ይህ የተዘጋጀው ለሶስተኛው ምዕራፍ ማለት ለዜማ መሆኑ ነው። ለእያንዳንዱ ሀረግ መጀመሪያ ቀለሙን እየቆጠረ በቃላት በኋላ ግን በቅኔ እያገባ ምሳሌ እየሰጠ ያስረዳል። ሁሉንም በአዋጅና በአስረጅ ይገልጣል። አዋጅ በቅኔ ቤት ህግ ፎርሙላ ማለት ነው። ይህ በቃል መጠናት አለበት፣ ራሱም ባይሆን ምሳሌው። ይህ ግን ካልተያዘ የሌላውን ቅኔ ለመረዳትም ሆነ ራስ ለማሳካት በፍጹም አይቻልም። ጓደኛው አስረጅ ግን አዋጁ በገቢር እንዴት እንደሚውል ያሳያል። እያንዳንዱ አዋጅ በአስረጁ ረዳትነት በደንብ ሳይገባ ወደፊት መግፋት መጃጃት ነው። ለማስተማር እንዲመች ለሁለቱም በአሃዝ ቁጥር ተሰጥቷቸዋል። በየምዕራፉ መጨረሻ የተሰጠው መልመጃ አዋጁንና አስረጁን በግብር ለማሳየት ስለሆነ በጥንቃቄ መሰራት አለበት። በአንድ ቁጥር የተጠራ ቅኔ ቢመላለስ የሚታወቀው በመጀመሪያው ቁጥር ነው። የአሰጣጡ ቅደም ተከተል ምናልባት የቅኔ መምህራኑ በመጽሐፉ የሰሩበት እንደሆነ በማለት እንደ ጥንቱ ስርዓተ ትምህርት ነው። አከፋፈሉም ከሁለቱ አስረ ነጋሲ ጋር 24 ክፍል አለው። በውስጡ የሚገኙት ቅኔዎች የተጠቀሱት ምንም ለሀረግ ማስረጃና ለዜማ ማስተማሪያም ቢሆን እግረ መንገዳቸውን ለቅኔ ማስተማሪያም ሊያገለግሉ ይችላሉ። ለእያንዳንዱ አዋጅና አስረጅ ከተሰጠው ብትን ቀለምና ሀረግ ሌላ 144 ቅኔዎች በምሳሌነት እንዲያገለግሉ በየደጁ ተሰጥተዋል። ለጥናት የሚረዱ የደራሲው ቀላል ቅኔያትን በስተመጨረሻ ተጨምረዋል። በእነዚህም አዋጁን ካስረጅው ይህኛውን ደግሞ ከመልመጃው እያዛመዱ ማስተማሩንና መማሩን ለመምሩና ለተማሪው ትተን ወደ ዋና ወይም እናቱ ጽሑፍ እንሸጋገር።